ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥር 25 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በግንቦት ወር 2007 ዓመተ ምህረት የወያኔ የምርጫ ድራማ ሲቀርብ ቀርቦ የነበረን ማሳሰቢያ በቅድሚያ ካቀረብን በኋላ የያፓልሳን ዲሞክራሲያ የሰኔ ወር 2006 ዓመተ ምህረት እትም ጽንፈኝነትን ተከላክለን አንድነታችንን እንገንባ በሚል ርዕስ የቀረበውን አሰምተን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና። በምዕራብ ወለጋ ባሸባሪዎች የተፈጸመውን ኢሰብአዊ የተማሪዎች እገታን በመውገዝ እሁድ ጥር 24 ቀን ጎንደር፣ ደብረታቦር፣ ኮምቦልቻ፣ ሰቆጣ፣ ላሊበላ፣ መተማ፣ ዮሐንስና በተለያዩ የአማራው አካባቢ ከተሞች የተቃውሞ ሰልፎች የተካሄዱ መሆናቸው ታውቋል። ሰልፈኞቹ የአገዛዙን ተባባሪነት የሚያወግዙ የተለያዩ መልእክቶች ማስተላለፋቸው ለማወቅ ተችሏል። ከተያዙት መፈክሮች መካከል በማንኛውም ኢትዮጵያዊ ላይ የሚደረግን ግፍ እናወግዛለን፣ የሐሰትና የፈጠራ ታሪኮች ይከልከሉ፣ በአማራው ሕዝብ ላይ የሚፈጸመው ግፍና በደል በአስቸኳይ ይቁም፣ የታገቱ እህቶቻችን በአስቸኳይ የማይለቀቁ ከሆነ የኃይል እርምጃ ለመውሰድ እንገደዳለን የሚሉ ይገኙባቸዋል። ቋራ ነፍስ ገበያ ቁጥር 4 ከሚባለው የጠረፍ አካባቢ ረዘም ላለ ጊዜ ድንበር ሲጠብቅ የነበረው የመከላከያ ኃይል እሁድ ጥር 24 ቀን በድንገት ቦታውን ለቆ ሄደ መሆኑን በአካባቢው የሚኖሩ የዓይን እማኞች ተናግረዋል። ኃይሉ በምን ምክንያት አካባቢውን ለቆ እንደወጣ መረጃ ያልተገኘ ሲሆን የሱዳን የጸጥታ ኃይሎች ቦታውን በአስቸኳይ በመቆጣጠር በአካባቢው በሚገኙ ኢትዮጵያውያን ላይ ጉዳት ሊያደርሱ ይችላሉ የሚል ስጋት ተፈጥሯል። በኢትዮጵያ 4 በኮሮና ቫይረስ የተጠረጠሩ ሰዎች መገኘታቸውን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገለጸ። ከተጠርጣሪዎቹ አንዱ ቻይናዊ፣ ሌሎች ደግሞ ኢትዮጵያውያን መሆናቸው የተነገረ ሲሆን በአሁኑ ወቅት አንደኛው በትግራይ አክሱም ከተማ፣ ሶስቱ ደግሞ በአዲስ አበባ የማቆያ ቦታዎች ክትትል እየተደረገባቸው መሆኑንና ናሙናቸውም ወደ ደቡብ አፍሪካ ተልኮ ለማስመርመር በዝግጅት ላይ መሆኑን ተቃውሞ አስታውቋል። በተያያዘ ዜና በአፍሪካና በሌላው ዓለም የሚገኙ በርካታ አየር መንገዶች ወደ ቻይና በረራ ሲያቋርጡ የኢትዮጵያ አየር መንገድ ለማቋረጥ ፍላጎት አለማሳየቱ በከፍተኛ ደረጃ ዜጎችን ስጋት ላይ የጣለ መሆኑ ተነግሯል። እስካሁን በቻይናና በተለያዩ የዓለም ክፍሎች በበሽታው ከ17000 ሰዎች በላይ መያዛቸውና 365 ሰዎች መሞታቸው ተዘግቧል። ባለፈው ሳምንት የአባይን ግድብ አስመልክቶ በዋሽንግተን ሲካሄድ የነበረው ስብሰባ የኢትዮጵያ ልዑካን ባነሱት ተቃውሞ ምክንያት ስምምነት ሳይፈረም ቢበተንም በአሜሪካ አስገዳጅነት ኢትዮጵያ መፈረሟ እንደማይቀር ከቅርብ ምንጭ ያገኘውን መረጃ ዋቢ በማድረግ አሽራቅ አልአውሳት የተባለው ስለ መካከለኛው ምስራቅ የሚዘግብ የዜና ተቋም በጥር 25 እትሙ ዘግቧል። ግብጽ ስምምነቱን ለመፈረም ዝግጁነትን ብታሳይም ሱዳንና ኢትዮጵያ ለመፈረም ዝግጁ ባለመሆናቸው ሳይፈረም ቀርቷል በማለት ጋዜጣው ዘግቦ የግብጽ ባለስልጣኖች በየካቲት ወር በሚደረገው ስብሰባ ላይ ኢትዮጵያ በአሜሪካ ተጽዕኖ በግድ ትፈርማለች የሚል ጽኑ እምነት ያላቸው መሆኑንም አጋልጧል። በአገሪቱ የተከሰተው ያንበጣ መንጋ ከፍተኛ ስጋት እየሆነ ስለመጣ ሶማሊያ ያስቸኳይ ጊዜ አዋጅ አወጀች መሆኑ ታውቋል። የሶማሊያ እርሻ ሚኒስቴር በሰጠው መግለጫ ያንበጣው መንጋ የአገሪቱን የምግብ አቅርቦት በከፍተኛ ደረጃ ጉዳት ላይ የጣለ መሆኑን ገልጾ በመጪው ሚያዝያ በሚካሄደው ሰብል የመሰብሰብ ስራ ከመከናወኑ በፊት ሰፊ አካባቢዎችን በመሸፈን ጉዳት እያደረሰ ያለውን አንበጣ መንጋ መቆጣጠር እንደማይቻል ገልጿል። በሶማሊያ ባለው የጸጥታ ሁኔታ ምክንያት ኬሚካል በአውሮፕላን ለመርጨት አስቸጋሪ መሆኑ ከመታወቁም በላይ ያስቸኳይ ጊዜ አዋጅ በማወጅ የሶማሊያ መንግስት ምን አይነት የቁጥጥርና የመከላከል እርምጃ ሊወስድ እንደሚችል በመግለጫው አልተጠቀሰም። በመጨረሻም እሁድ ጥር 24 ቀን የአልሸባብ ታጣቂዎች በማዕከላዊ ሸበሌ አካባቢ በሚገኙ የአፍሪካ ህብረት የሰላም አስከባሪ ኃይልና በሶማሌ ብሔራዊ ጦር ሰፈሮች ላይ ባካሄዱት ጥቃት 8 የሶማሌ መንግስት ወታደሮችን ጨምሮ በጠቅላላው 18 ሰዎች የገደሉ መሆናቸው ተነግሯል። 10 የአልሸባብ ታጣቂዎች መገደላቸውንና ሌሎች 13 ቆስለው የተያዙ መሆናቸውንም ከአካባቢው የተገኘው ዜና ይገልጻል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። ሀገር ህዝብ ሲጎዳ ዝምታ ኃጢያት ነው። የሊባን ጠበቃ አብረህ ውቃ ይላል ያገራችን ሰው። አገር ተጨንቃና ተጠባ ስትጠራ ጆሮ ዳባ ልበስባዮችም ሊወቁ ሊወገዙ ይገባቸዋል። ዛሬ ከአመት ከአራት ወር በላይ አሰቃቂ ግፍ በኋላ አሁንም ለሆዳቸው አድረው ሽሞቹን የሚያወድሱትና የምታጣጥር አገራችንን የሚያስጠቁት ጉዶች ሁሉ ከወንጀለኞቹ ባልተናነሰ ሊወገዙና ሙሉ ማዕቀብም ሊደረግባቸው ይገባል። ለግፈኛው ሹም ውዳሴ የዘፈኑ ቅኔ የዘረፉ በጠቅላላው ተክለ ሰብእናውን ያጀቡ ሁሉ ይቅርታ ሳይጠይቁ ከህዝብ ጎራ ዞር በሉ ሊባሉ ይገባል። ዝምታ በቀውጢ ጊዜ ኃጢያት ነው ብንልም አገር ተከባ በዘረኞች ስትጠቃ ከጠላቶቻችን ጎን መሰለፍ ደግሞ በታሪክ የሚያስጠይቅ ስህተት ነው። ሹሞቹና ጭፍሮቹ በዝምታ አይወቀሱም። እብሪታቸው መረን ስለለቀቀም ውርደታቸውን በአደባባይ እያናፉ ናቸው። ቅልስልሱ ሹም አስከፊና መርዘኛ የፖለቲካ ጊንጥ መሆኑን በአጭር ጊዜ አሳይቷል። ለኢሳይያስ ሾፌር የሆነው ይህ ማፈሪያ የደብረ ጽዮንን እጅ ይዞ በአማራውና በኢትዮጵያ ላይ ሲያሰር ሲገለፍጥ ፎቶ ተነስቷል። አኖሌ ብሎ በሐሰት ትረካ መሰረት ሐውልት ያሰራው ይህ የባዕዳን ሹም ጭፍሮቹ ቤተ ክርስቲያኖችን ሲያቃጥሉ ይህን የጥላቻ ሐውልት ግን ተንከባክቦ አቆይቷል። የሕዝብ ጠላት ለሆኑት ለኢሳይያስ ሆነ ደብረጽዮን ሲሰግድ ማየቱ አገርን የሚያዋርድና ራሱንም የሚያስገምተው መሆኑ አልቀረም። ካንደ ንግግር ወደ ሌላ የግብዝ እብሪቱን ሲደነፋ የራሱን ጥራዝ ነጠቀነትና ግልብነትም ገሃድ ሲያደርግ ተገኝቷል። ከቡራዩ እስከ ባህር ዳር አጣየና አዋሳ ምን ያህል አረመኔና ወንጀለኛ እንደሆነም ተገንዝበናል። ታዲያ ይህ የፈጠጠና ያገጠጠ ሐቅን ተመልክቶ ዝም ብሎ አንገት ቀበራው ምን ይባላል? የወያኔ ደጋፊ መንጋ በውጭ አገሮች ቀና ቀና ብለው በቀጣሪያቸው አሜሪካ ፊት የሹሞቹ ተከላካይ ቱልቱላዎች ሆነዋል። የሹሙን ውዳሴ ሲቸከችኩ ቀን ያላለፋቸው ዛሬ ኢትዮጵያም አማራም ሌላውም ሲዘለፍ ሲተካ ምን ነው ብዕር ቀለማቸው ነጠፈ? ወንጀል አይቶ ዝም፣ ጭቆና አገርን ሲያምስ ዝም፣ ዘረኞች ግፍ ሲፈጽሙ ዝም ያስጠይቃል። አንደበት ላጣ ሰው አንደበት መሆን ካልተቻለ ካልተፈለገ ታዲያ ዜጋስ የተማረ ለመባል ምን መሰረት አለው? ጽንፈኞቹና ሹሞቹ በጥቂት ጊዜ ውስጥ ማንነታቸውን አጋልጠዋል። ጥላቻ ምን ያህል እንዳወራቸው ማረጋግጠዋል። አንድ የለየለትና ባዶ ቅል የሆነ ጽንፈኛ ምሁር በሉኝ ባይ ለምሳሌ ጌቶቹ ወያኔዎች ጋር መቀሌ ተጉዞ ሲቀባጥር ምኒልክን አላውቅም ሲል ተደምጧል። ሌላስ የደነቆረበት ምን ይሆን ብሎ የጠየቀ የለም። ጽንፈኛው ራሱን ያቀለለ በመሆኑ ይህንንም ደነዝ ብዙዎች በዝምታ አልፈውታል። ክርስቲያንና አማራን በሜንጫ ያለው ወራዳ ግለሰብ በመጀመሪያ አክቲቪስት በሚል ድንግዝግዝ ሽፋን ለመድረክ ያበቁት ዛሬ ለሹሙ የሰገደው ሬዲዮና ድርጅት መሪዎች ናቸው። ምንድነው አክቲቪስት? ዛሬ ከህዝብ ጎራ የሚጨፍር ነገ ግን ጭምብሉን አውልቆ አስከፊ ዘረኛ ወይም ሆዳደርና ዘረኛ ቀስታውን የሚያሳይ? ከህዝብ ጎን መቆም ወይም ከህዝብ ጠላት ጎን መሰለፍ ሌላ የለም። የሹሞቹ አገዛዝ ጸረ ህዝብና ዘረኛ በመሆኑ ከነሱ ጎን የሚቆምና ድጋፍ የሚሰጥ ሁሉ የኢትዮጵያ ህዝብ ጠላት ነው። ለመለስ ዜናዊ የዘፈኑትን እና ያለቀሱትን ሁሉ የህዝብ ጠላቶች ናቸው ስንል እንደቆየ ነው ማለት ነው። እጃቸው በንጹሃን ደም ለተጨማለቀው ለሹሞቹ ውዳሴና ድጋፍ ሰጥተው ተመልሰው ከህዝብ ጎራ ዘው እንዲሉ መፍቀድ ከቶም የሚቻልም የሚፈቀድም ነገር አይደለም። በይፋ ወጥተው ጥፋታቸውን አምነው ህዝብን ይቅርታ እስካልጠየቁ ድረስ በዚህ ሁሉ ላይ ዝምታ ከቶም ሊኖር አይገባም። በዓለም አቀፍ ደረጃ ዘረኛውን አገዛዝ በስፋት ልናጋለጥ ሲገባ፣ በዚያው ልክ ደግሞ በአገራችን ህዝብን ላደጋ አጋልጠው ከሹሞቹ ተባባሪ የሆኑትን ሁሉ ማጋለጥና ህዝብም እንዲቃወማቸው እንዲታገላቸው ማድረግ አለብን። የምንወስድባቸው የተቃውሞ እርምጃ ደግሞ የማያዳግምና አከርካሪያቸውን የሚሰብር መሆን አለበት። ዛሬ ዓለምንም ጥርጥር የሹሞቹ አገዛዝ የህዝብ ጠላት ነው። ኢህአዴግ የተባለው ስብስብ የአገራችን ጠላት ነው። መወገድ አለባቸው። ግዳጁም ይሄው ነው። ኢህአዴግ በትግላችን ይውደም። ኢትዮጵያዊነት ያቸንፋል።
ሽበለው ብለው ቢደፉ ሽበለው ያመረረ ሲበለው አይማለዱ ሲበለው ሰው ይበድሉ ሲበለው ከሲፈላቸው ሲበለው ከእጁ ሲወድሉ ሲበለው ተራዋን ተሉ ሲበለው ሰው ይበድሉ ከሲፈላቸው ሲበለው ከእጁ ሲወድሉ ተራዋን ተሉ ሲበለው መሐመድላችሁ ሲበለው ለጀሌላችሁ ሲበለው የነደምላችሁ ሲበለው የክንዴናችሁ ሲበለው ሲደርስላችሁ ሲበለው ፍራይላችሁ ሲበለው ስሟን የነኩ ሲበለው የተዳፈሯችሁ ሲበለው ልጇ ቢመጣ ሲበለው መቤታሏችሁ ሲበለው ስሟን የነኩ የተዳፈሯችሁ ሲበለው ልጇ ቢመጣ መቤታሏችሁ
አድማጮቻችን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርበው ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ዘረኛው ጸረ ኢትዮጵያ አገዛዝ በውጭ ኃይሎች በተለይም በምዕራባውያን ድጋፍ ስልጣን ላይ ፊት ካለበት ጊዜ ጀምሮ ስለዚህ ከይሲ ቡድን ዓላማ አለመሰልቸት ለህዝብ ሲያጋልጥ ቆይቷል። በተለይ ምርጫ ስለተባለው ቧል ለተቃዋሚውም ለህዝብም ማሳሰቡን ወደ ኋላ ብሎ አያውቅም። አንዳንድ በተቃዋሚ ስም ወያኔን በምርጫው ድራማ የሚያጅቡት እውን የህዝብን ፍላጎት ለማሟላት ወይስ ለራስ ጥቅምና ዝና ወይስ ለወያኔ በመጎንበስ? ይህ በየአምስት ዓመቱ የሚደረግ ቲያትር ድርሰቱም ተዋናዮቹም ሳይቀየሩ ህዝብ እየተሰደበ እየተዋረደ ለረሃብና ቸነፈር እየተዳረገ አሁን ላይ ደርሰናል። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የ2002ን የምርጫ ቧልት በሚመለከት ከምርጫው ቀደም ብሎ ያስተላለፈውን መልእክት እና ውጤቱ ምን እንደሚሆን ቁልጭ አድርጎ የሚያሳይ ነበር። ተቃዋሚዎች መልእክቱን አሁንም ልብ ሊሉት ይገባል። በማስከተል የ2002 የወያኔ የምርጫ ድራማ ለትርኢት ከመቅረቡ ከሰባት ወራት በፊት በጥቅምት ወር 2002 ዓመተ ምህረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሰጥቶት የነበረውን ማሳሰቢያ አሁንም ወቅታዊ ነውና እናቀርባለን። እነሆ
ጥቅምት 23 ቀን 2002 ዓመተ ምህረት በወያኔ ምርጫ ቧልት አለመሳተፍ የዜግነት ግዴታ ነው። በመጪው ግንቦት የወያኔ አገዛዝ በሚያካሂደው ውጤቱ ከወዲሁ የታወቀለት ምርጫ ውስጥ ዜጎች መሳተፍ የለባቸውም። ለወያኔ አገዛዝ ሸፋኝ ግልድምና ሽርጥ መሆን አይገባቸውም። የደም ዛር የያዘው ስርዓት በ1997 ምርጫ ሲሸነፍ ህዝብን ፈጅቶና የህዝብን ድምጽ ሰርቆ በጉልበቱ በስልጣን መቀጠሉን ዜጎች ሁሉ የታዘቡት ምጸት ነውና ዛሬ የህዝብ መሰረታዊ ጥያቄዎች ጭራሽም ቅንጣትም ምላሽ ሳያገኙ አርመኒያው አገዛዝ ባሸናፊነት በሚወጣበት ምርጫ መግባቱ ለሀገርም ለህዝብም የሚጠቅም እርምጃ አይደለም። ምርጫ የተባለውን ሂደት በተመለከተ መሰረታዊው ችግር የስነ ስርዓትና የስነ ምግባር ሳይሆን ሀገሪቷ በአንድ ፈላጭ ቆራጭ አገዛዝ ስር መሆኗና ለነጻ ምርጫ ምንም እድል አለመኖሩ ነው። ካለፈው የዞረ የህዝብ ሰቆቃ ድምር ደግሞ የህዝብ ድምጽ መሰረቁን ከ200 ያላነሰ ዜጋ መፈጀቱንና ገዳዮቹ ለፍርድ አለመቅረባቸውን ወደ 50,000 የሚጠጉ ዜጎች ተይዘው መታሰራቸውንና ከነዚህም ውስጥ አሁንም ብዙ ሺዎች በማጎሪያ ቤት መሆናቸውን የምርጫ ህግ አለመቀየሩን የምርጫ ኮሚሽን የወያኔ አገዛዝ መሳሪያ እንጂ ነጻ አለመሆኑን ወታደሩ ፖሊሱና የጸጥታው ኃይል በቡድኑ ቁጥጥር ስር መሆናቸውና በየምርጫ ጣቢያዎቹ መራጩን ከማስፈራራት አልፈው ጭፍን የሆነ ግድያና ጭፍጨፋ ማካሄዳቸውን ያሳያል። ከ1997 ዓመተ ምህረት ወዲህ ምንም የተሻሻለ ሁኔታ የለም። የወያኔ ፈላጭ ቆራጭ ቁጥጥርና ፈና ተባብሷል። በማስገደድ የድርጅት አባል ሆኑ እየተባለ አባል ተብየው ቁጥሩ ብዙ ሚሊዮን ሆኗል። ምርጫ ማጭበርበር መከተሉንም ያለፈው የማሟያ ምርጫ ውጤት በግልጽ ዳግም አሳይቶ የባዕዳንንም አፋዊ ወገዛ አድርሶበታል። መዋቅሩ በጁ፣ ገንዘቡ በጁ፣ መገናኛ ብዙሃን በጁ። በ1997 የነበሩ ጋዜጦች ዛሬ በኃይል ተፍተዋል። በዚህ ሁኔታ ነጻ ምርጫ እንዴት ይተበቃል? ያባ ማንኛውም የፖለቲካ ድርጅት የራሱን የመሰለውን አቋም የመውሰድ መብቱን የሚጋፋ ባይሆንም በራሱ መርህና እምነት ደረጃ ግን በወያኔ ምርጫ መሳተፍ ስህተትና ለወያኔ አገዛዝ ብቻ የሚጠቅም ነው ብሎ ስለሚያምን ህዝብ በመጪው ምርጫ እንዳይሳተፍ ጥሪ ያደርጋል። በወያኔ ባልት ከመሳተፍ ይልቅ የወያኔን አረመኔ አገዛዝ ለማስወገድ ለወሳኙ ህዝባዊ አመጽና ሁለገብ ትግል ዜጎች ሁሉ እንዲዘጋጁና እንዲደራጁ ጥሪ ያደረገ፣ በዚሁ ትግል የተሰማሩና ሊሰማሩ የተነሱት ሁሉ ለዲሞክራሲያዊት ኢትዮጵያ እስከታገሉ ድረስ ያባ አጋራቸው መሆኑን እንዲያውቁልት ያሳስባል። ለወሳኙ ጸረ ወያኔ ፍልሚያ እንነሳ። ይህ ነበር እንግዲህ ከ2007 ምርጫ ተብየው ባልት 7 ወራት በፊት ተላልፎ የነበረው የኢያባ ማሳሰቢያና መልእክት። ብዙሃኑ ህዝብ አልተታለለም። ተቃዋሚ ፓርቲ ተብዮች ግን ውርደትን ቃሉን የሚያውቁት ከሆነ ተከናንበው ድራማው ተጠናቀቀ። ከዚህ የ2002 የወያኔ ምርጫ በኋላ ኢያፓ የሚከተለውን መግለጫ አውጥቶ ነበር።
ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓ የተሰጠ መግለጫ ግንቦት 17 ቀን 2002 ዓመተ ምህረት። የወያኔ የምርጫ ቧልት ተጋልጦ ተገባደደ። ምስጋና ለኢትዮጵያ ህዝብ። ጸረ ህዝቡ የወያኔ አገዛዝ ምርጫ ብሎ የህዝብን ገንዘብ አጥፍቶ የተያዘው ቧልት ፍሬቢስ መሆኑንና በዚህም መሳተፍ ወያኔን በቀልዱ ማጀብና ሽፋን መስጠት መሆኑን የተረዳው ህዝብ በአብዛኛው ለምርጫው ባለመመዝገብና በምርጫውም ባለመሳተፍ ወያኔን እርቃኑን አስቀርቶ አጋልጦታል። በምርጫው አትሳተፉ ጥሪን ደግሞ ያሰማው ኢያፓ ለኢትዮጵያ ህዝብ ምስጋናውን ያቀርባል። በዚህኛው ዙርም የመድበለ ፓርቲ አፍአዊ ህልውና ተኖ በዘመነ ደርግ ቀደም በበርካታ አፍሪካ ሀገሮች በይፋ እንደነበረው ሁሉ የአንድ ፓርቲ አምባገነናዊ አገዛዝ ጥርሱን አግጦ ተከስቷል። በዘመነ ደርግ ስናይ እንደነበረውም ህዝብ በግድ ተሰልፎ ጨቋኞቹን እንዲያወድስ ሲደረግም አይተናል። ተመሳሳይ ክስተት ከ1997 ምርጫ በኋላም ተሞክሮ እንደነበር የሚታወስ ነው። ወያኔ ባለፉት 5 ዓመታት ተቃዋሚ ኃይሎችን ሲያጠቃ ሲከፋፍል፣ መሪዎችን ሲያስርና ሲያሳድድ፣ ነጻ ጋዜጦችን ሲዘጋ፣ ምርጫውንም ለማጭበርበር ሲዘጋጅ መቆየቱ የታወቀ ሆኖ ሳለ የምርጫው ህግና ቦርዱም በወያኔ ቁጥጥር የቆየ በመሆኑ በምንም መንገድ ነጻ ምርጫ ሊካሄድ አለመቻሉ የተረጋገጠ ጉዳይ ነበር። ማዕቀብ ማድረግ ሲገባ መሳተፍን የመረጡት ክፍሎች መሳተፉ መብታቸው ቢሆንም ከሂደቱ ግን አመርቂ ውጤትን መጠበቅ ሆኖ ተስፋ ማድረግ ስህተት መሆኑን እነሆ ወያኔ ራሱ በማያወላዳ መንገድ ግልጽ አድርጎታል። የመድበለ ፓርቲ ልቦለድም በዚሁ ምርጫ ወደ መቃብሩ ተወስዶ አርፏል። ተቃዋሚ ቀርቶ ከሃዲ ተለጣፊዎችም ወንበር ተነፍገው ወያኔ ፓርላማ የሚለውን ብረቱን ሙሉ በሙሉ በራሱ ሎሊዎች ሞልቷል። ከእንግዲህ ወዲህ ሰላማዊ ትግል ከወያኔ ጋር መወዳደር
ምርጫ ወዘተ የሚሉ ዋጋቢስና አደናጋሪ መፈክሮች አክትመው ለወሳኝ ወፈልሚያ መተባበርና መነሳት ማስፈለጉን ይህ ያከተመው የወያኔ ቧልት ዳግም ግልጽ አድርጎታል። የወያኔ አገዛዝ ሊወገድ የሚችለው በሁለገብ ትግል መሆኑን መልእክቱን አስተጋብቷል። ወያኔ እንደተጠበቀው ምርጫውን በጠራራ ፀሐይ አጭበርብሮ ራሱን አሸናፊ ብሎ 5 ዓመት ሊገዛ ተዘጋጅቷል። በአዳንም ከጎኑ መሰለፋቸውን በመተማመኑ በግሃድ ሊያጭበረብር ምንም ማፍረትን አላሳየም። ይባስ ብሎ ጭምብሉን አውልቆ ዘረኛ የአንድ ፓርቲ አገዛዙን እነሆ ሊያተፈን ተነስቷል። ምርጫውን አጭበረበረ ብለው በራሱ ፍርድ ቤት ሊከሱ የሚፈልጉትን በተደጋጋሚ ማላገጫ መሆንን ትተው ይህን የህዝብ ጣላት ከህዝብ ጎን በመሆን ይፋለሙት ዘንድ አሁንም ጥሪ እናደርግላቸዋለን። ዜጎችም በነቃ አቋማቸው በመቀጠል ሐሳዊ መሲሆችን በማግለል ሐቀኛ የህዝብ ወገኖችን ታጋዮችን በተጨባጭ መደገፍ አለባቸው። ወያኔ በቅርቡ በሰበብ አስባቡ ብዙዎችን ለማሰር ማቀዱም ምስጢር አይደለም። ህግ ይከበር የታሰሩትም ይፈቱ ማለት ተገቢ ሲሆን ህገወጥ ወያኔ ይወገድ ግን ዋናና ቋሚ መፈክራችን መሆኑ መዘንጋት የለበትም። የወያኔ አገዛዝ በዚህም በዚያም ጦርነት ጭሮ የህዝብን እይታ ወዳልሆነ አቅጣጫ ሊቃኝ መሞከሩም መጠበቅ ያለበት ነው። በወያኔ አሸናፊነት ተገባደደ የተባለው የወያኔ ምርጫ መጨረሻው ይህ ለመሆኑ ሳይጀመር የታወቀ ጉዳይ ነውና የወያኔ ዳንኪራ ህዝብን የሚመለከት አይደለም፣ ሊሆንም አይችልም። ወያኔ ተጋልጧል። ራቆቱን ዘረኝነቱንና አምባገነንነቱን አቅፎ ተፈቷል። ህዝብም በምርጫ የሚመጣ ለውጥ አለመኖሩን በቆራጥ አቋሙ አስረግጧል። በሐቅ ከህዝብ ጎን ቆመናል የሚሉም ይህን የህዝብ መልእክት መቀበል ግዴታቸው ነው። የወያኔን አገዛዝ በሁለገብ ትግል ለማስወገድ ቆርጠን እንነሳ። ታዲያ አሁንስ ምን የተቀየረ አለ? እስከ መቼስ ዘረኞችን በጫንቃችን ተሸክመን እንኖራለን? ጎበዝ እንነሳ።
Yeah.
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ
ሰላሳዘጠኝ ቁጥር ሰባት ሰኔ ሐምሌ 2006 ዓመተ ምህረት ስንፈኝነትን ተከላክለን አንድነታችንን እንገንባ። በቅርቡ በተለያዩ ጊዜያት በሀገራችን የተከሰቱት ሁኔታዎች በአገር ሉዓላዊነትና በህዝባችን አንድነት ላይ አደጋ ያንዣበበ መሆኑን ያመለክታሉ። ከቤኒሻንጉል ከጋምቤላ ከወለጋና ከሌሎች ቦታዎች የአማራ ብሔረሰብ አባላት በዘር ሐረጋቸው ብቻ ከተወለዱበትና ረጅም ዓመታት ከኖሩበት አካባቢ እየተጠረጉ እንዲወጡ መደረጋቸው፣ በባህር ዳር ከተማ በእግር ኳስ ውድድር ወቅት በደጋፊዎች መካከል የነበረውን አለመግባባት ተከትሎ በአማራና በኦሮሞ ዜጎች መካከል በየቦታው ግጭቶች መከሰታቸው፣ በቅርቡ የተወሰኑ አካባቢዎችን ወያኔ ከአዲስ አበባ ጋር ለማጠቃለል ያወጣውን እቅድ በመቃወም የተደረጉት እንቅስቃሴዎች ሁሉ በብሔር ብሔረሰብ ፖለቲካ ላይ የተመሰረቱ መሆናቸው ያለፈ ታሪክን በማስታወስም ሆነ የፈጠራ ታሪክን በማዘጋጀት ከሁሉም አቅጣጫ በተለያዩ ብሔር ብሔረሰቦች ላይ የቂምና የጥላቻ ዘመቻ በሰፊው እየተካሄዱ መሆናቸው እና ሌሎችም ሆን ተብሎ ሆነ በዘፈቀደ በገዢው መደብና በጽንፈኞች የሚደረጉ ድርጊቶች ወደፊት በአገራችን ሉዓላዊነትና በህዝባችን አንድነት ላይ ሊመጣ የሚችለውን ከባድ አደጋ የሚጠቁሙ ናቸው። ይህን ጉዳይ ከዚህ በፊት በተደጋጋሚ አንስተን የተቸንበት ቢሆንም ጉዳዩ አሁንም በጥሞና እንዲታይና ወደ መፍትሄው ለመሄድ መነሻ ሊሆን ይችላል በሚል ይህ የዴሞክራሲያ እትም በዚህ ላይ እንዲያተኩር አድርገናል። በቅድሚያ በተደጋጋሚ እንደተገለጸው ኢትዮጵያ ብዙ ብሔር ብሔረሰቦችን ያካተተች አገር መሆኗ የሚያከራክር አይደለም። የተፈጠረችውም አንዳንዶች እንደሚሉት የዛሬ 100 ዓመት በአጼ ምኒልክና በተከታዮቻቸው ሳይሆን ለዓመታት በተካሄዱ የህዝቦች በይነ ግብ ማለትም በንግድ፣ በጦርነት፣ በግዛት ማስፋፋት፣ በሃይማኖት ማስፋፋት ወዘተ በተካሄዱ የእርስ በርስ ግንኙነትና ውህደት ነው። ይህም የጋራ አገር አንድ ህዝብ የሚለውን ስሜት በሁሉም ላይ ፈጥሮ ለረጅም ጊዜ ቆይቷል። የተለያዩ ብሔርና ብሔረሰቦች ባህላቸውና ቋንቋቸው ሳይከበር መቆየቱ እንዲሁም እንደ ሌሎቹ ሁሉ በገዢዎች መብታቸው ታፍኖ የኖረ መሆኑም አሌ ሊባል የሚችል ሀቅ አይደለም። ይህም የተለያዩ የተቃውሞ እንቅስቃሴዎችን አስከትሏል። በሀገራችን ምስቅልቅል ሁኔታዎችን ፈጥሯል። ለአንዳንዶቹም መገንጠል ምቹ ሁኔታን ፈጥሮላቸዋል። በዓለም ላይ በብሔራዊ መንግሥት ተዋቅረው በተለያዩ ስሞች የሚጠሩት አገሮች የተፈጠሩት በረጅም ዓመታት በጦርነት፣ በንግድ፣ በስደት ወዘተ አማካይነት በሕዝብ መካከል በጠብም በፍቅርም በተደረገ የቅልቅል ብሎም መስተጋብር ሂደት ውስጥ ሲሆን በተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች ባሉባቸው አገሮች የጋራ አገር የሚለውን ስሜት በሁሉም ዜጎች ውስጥ ቀርጸው በህብረትና በአንድነት ሊኖሩ የቻሉት የሁሉንም ዜጎች መብትና ጥቅም ለማስከበር በመቻላቸው ነው። የብሔርና ብሔረሰብ መብት ካልተከበረ የህዝቦች አንድነትና ትብብር ሊፈጠር አይችልም። የአገር ሉዓላዊነትና አንድነትንም ሊያናጋ ይችላል። የአገር አንድነት በኃይል አይጠበቅም። የተወሰኑ ዜጎች የአገር አንድነት ይጠበቅ የሚል መፈክር በማሰማታቸው ወይም ጥረት በማድረጋቸው ብቻ የሚረጋገጥ አይደለም። የአገር አንድነት የብሔርና ብሔረሰቦችን ብሶትና ችግር በመካድ የሚገኝ አይሆንም። አምባገነን ኃይሎች ስልጣን ላይ ለመቀመጥ በሚያደርጉት ሴራና ማጭበርበርም የሚጠበቅ አይሆንም። የአገር አንድነት ሊጠበቅ የሚችለው ብሔር ብሔረሰቦች መብታቸው ተጠብቆ በቋንቋ፣ በባህል፣ በሃይማኖት ወዘተ መካከል እኩልነት ሰፍኖ የሁሉም ዴሞክራሲያዊና ሰብአዊ መብት ተከብሮና ተጠብቆ የጋራ አገር ለጋራ ጥቅም የሚለው ስሜትና በሁሉም ብሔርና ብሔረሰብ አባላት ላይ በሁሉም ቋንቋ ተናጋሪዎች እንዲሰፍ ይደረግ ነው። ይህ እውን ሊሆን የሚችለው ደግሞ የግለሰብ መብትንና የብሔርና ብሔረሰብ የወል መብትን ሚዛኑን በጠበቀ መልኩ ተግባራዊ ማድረግ ሲቻል ነው። የተለያዩ ቋንቋዎችን የሚናገሩ ወይም የተለያዩ ባህሎችና ልምዶች ያላቸው ህዝቦች በአንድ ላይ በሚኖሩበት አገር ውስጥ የብሔርና የብሔረሰብ ችግር በአግባቡ ካልተያዘና መፍትሄ ካላገኘ ልዩነቶቹ ወደ ግጭት፣ ወደማያባራ ጦርነትና ደም መፋሰስ እንዲሁም ወደ መከፋፈል የሚሄድበት ሁኔታ ሰፊ መሆኑ ከሀገራችንም ታሪክ ሆነ ሌሎች ብዙ ሀገሮች ካለፉበት ታሪክ ለመረዳት ችለናል። አሁንም እያየን ነው፣ ወደፊት ሊቀጥል እንደሚችል የሚያጠራጥር አይደለም። በንጉሱ ሆነ በደርግ ጊዜ ችግሩን የተረዱት ተራማጆች ብሔርና ብሔረሰቦች መብታቸው ይጠበቅ፣ የራሳቸውን እድል በራሳቸው ይወስኑ፣ ችግሮቹ በሰላማዊና በዲሞክራሲያዊ መንገድ ይፈቱ የሚሉ ጥያቄዎችን ያቀረቡትና ትግል ያካሄዱት ችግሩ የአገር ሉዓላዊነትንና የዜጎች አንድነትን በመሰረቱ የሚነካ በመሆኑ ነበር። አንዳንዶች ችግሩን ያመጡት ችግሩ ይፈታ ያሉት ተራማጆች ናቸው የሚል መሰረታዊ ክስ ቢተነዝሩም ነገሩን ዛሬ ላይ ቆመን ስናየው በዚያን ወቅት ተራማጆቹ የጠየቁት ጥያቄ መልስ አግኝቶ ቢሆን ኑሮ አሁን የሚታየው ችግር በብዙ መልኩ ይቃለል ነበር። ለብሔር ብሔረሰብ ችግሮች መፍትሄው ዴሞክራሲያዊ ስርዓትን እውን ማድረግና የብሔር ብሔረሰብን ጥያቄ መመለስ ነው። ችግሩ በሰላም ሊፈታ የሚችለው ሁሉም ጉዳዮች ያለምንም ገደብ ውይይት እየተካሄደባቸው የጋራ ስምምነትና መግባባት ሲደረስባቸው ነው። ይህ ተግባራዊ ሊሆን የሚችለውም የግለሰብ መብት ሙሉ በሙሉ በተረጋገጠበት ዴሞክራሲያዊ ስርዓት ውስጥ ነው። ዴሞክራሲያዊ ስርዓት በግለሰብ ደረጃ ዴሞክራሲያዊ መብትንና ሰብአዊ መብትን ከማረጋገጥ በተጨማሪ በወል ደረጃ የብሔርና ብሔረሰብ መብትን በቋንቋ የመናገርና የማዳበር፣ የባህል መብት፣ አካባቢን የማስተዳደር መብት ወዘተ በማስጠበቅ አንጻር የሚቀርቡትን ጥያቄዎች ማስተናገድ ይጠበቅበታል። ወያኔ ስልጣን ሲይዝ እንደ ቅርጫ በቋንቋ የከፋፈለው ክልል ለብሔር ብሔረሰብ ጥያቄ መፍትሄ የሚሰጥ ሳይሆን በአገርና በሕዝብ ደረጃ ውስብስብ ችግሮችን የሚቀፈቅፍ ነበር። በእርግጥም የተከሰተው ይኸው ነው። አገሪቷን በቋንቋ ክልሎች መከፋፈልና የይስሙላ ፌዴራል አስተዳደሮች መመስረት ሕዝብን ከፋፍሎ ለመግዛትና አለጠንካራ ተቃዋሚ ስልጣን ላይ በአምባገንነት ለመቆየት ይረዳ እንደው እንጂ የብሔር ብሔረሰቦችን መብትም ሆነ ጥቅም አያስጠብቅም። የአገሪቷ ሉዓላዊነትን ሆነ የሕዝቧን አንድነት እንዲጠበቅ አያደርግም። እንዲያውም ከጊዜ ወደ ጊዜ እየተጠራቀመና እየታመቀ የቆየው ችግር በአንድ ወቅት ፈንድቶ ሕዝብን ወደማያቋርጥ ወደማያባራ የጦርነት ነበልባል ውስጥ ሊያስገባ ይችላል የሚለው ስጋት ጎላ ብሎ ይታያል። ይህ በወያኔና በተባባሪዎቹ ተንኮል ታቅሮ የተዋቀረውና ሕዝብ በነጻነት አስተያየትና ውሳኔ ያልሰጠበት የቋንቋ ክልልና የይስሙላ ፌዴራል አስተዳደር መዋቅር አደገኛና ሊሰራ የማይችል መሆኑን ለማስረዳት አዋቂ መሆንን አይጠይቅም። ለመነሻ ወያኔ በቋንቋ ደረጃ ክልሎችን ከፋፍያለሁ ይበል እንጂ እያንዳንዱ ክልል አንድ ቋንቋ ተናጋሪ የሆኑትን ብቻ የሚያጠቃልል አይደለም። የደቡብ ክልል ለምሳሌ ከአስር በላይ የሚሆኑ የተለያዩ ቋንቋዎችን የሚናገሩ ዜጎች ያሉበት ሲሆን በቤኒሻንጉልና ጉምዝ እንዲሁም በጋምቤላ ክልሎች ውስጥ የሚኖሩ ዜጎች አንድ ቋንቋ ተናጋሪ የሆኑ አይደሉም። ለአማርኛ ተናጋሪዎች አማራ፣ ለኦሮምኛ ተናጋሪዎች የኦሮሚያ ክልል፣ የትግርኛ ተናጋሪዎች የትግራይ ክልል ተብሎ ይሰየም እንጂ በእነዚህ ሁሉ ክልሎች በቁጥር አነስተኛ የሆኑ የተለያዩ ቋንቋዎችን የሚናገሩ የሌሎች ብሔርና ብሔረሰቦች አባላት አሉ። ይህ በራሱ ችግር ነው። የሌሎች አገሮችን ተመክሮዎች ብንወስድም በቋንቋ ላይ የተመሰረተ የፌዴራል አስተዳደር ለአገር ሉዓላዊነትና ለሕዝቦች አንድነት አደገኛ እንደሆነ እንረዳለን። አንኳን መሰረት ያደረገ የፌደራል አስተዳደርን ያስተናገዱ ጥቂት አገሮች አደገኛ ሁኔታ አጋጥሟቸዋል። ለረጅም ዓመታት በአምባገነን አገዛዝ ስር የቆዩ እንደ የቀድሞ ዩጎዝላቪያ፣ ቼኮስሎቫኪያና እንዲሁም በሶቪየት ኅብረት ስር የነበሩ ሪፐብሊኮችን አምባገነን የነበረው ማዕከላዊ መንግሥት ሲፈርስ ወይም በሌላ ሲተካ ተገነጣጥለዋል። በተገነጠሉ ማግስት በራሳቸው ውስጥ ያሉ ውዳን ብሔረሰቦች በማመጻቸው ያልተቋረጠ ደም መፋሰስ ያጋጠማቸው መሆኑን ታይቷል። አፍሪካ ውስጥ በተለያዩ አገሮች በቅርቡ በደቡብ ሱዳን የደረሰውን ጨምሮ ይኸው ችግር ጎላ ብሎ ታይቷል። በአንድ አገር ውስጥ የሚኖሩ ዜጎች የተለያዩ ቋንቋዎች በመናገራቸው ብቻ በፌዴራልም ሆነ በሌላ ደረጃ የሚሰየሙ የአስተዳደር ክልሎች በቋንቋ መከፋፈል አለባቸው የሚል ሐሳብ አሳማኝ ሊሆን አይችልም። ዓለም ላይ የሚነገሩ ቋንቋዎች ከ6000 በላይ ሲሆን ዓለም በ6000 አገሮች ትከፈልም ወይም 6000 የሚሆኑ የፌደራል አስተዳደር ክልሎች ይመስረቱ የሚል መከራከሪያ ማንንም ሊያሳምን የሚችል አይደለም። በአገራችንም ከ84 ቋንቋዎች በላይ ስለሚነገር 84 የቋንቋ ክልሎችና የፌደራል አስተዳደሮች ይኑሩ የሚል ሐሳብ ተግባራዊ ሊሆን እንደማይችል ግልጽ ነው። አንድ ቋንቋ የሚናገሩ ዜጎች ሁልጊዜ በአንድ አገር ተጠቃለው አይኖሩም። እንግሊዝኛ የሚናገሩ ዜጎች በእንግሊዝ፣ በካናዳ፣ በአሜሪካ፣ በአውስትራሊያና በኒውዚላንድ እንዲሁም በሌሎች ቦታዎች ይኖራሉ። አረቦች በ20 አገሮች ውስጥ ይኖራሉ። ከነዚህ ውስጥ አንዳንዶቹ ኩታ ገጠም በሆኑ አካባቢዎች ነው። በብዙ አገሮች የፌደራል አስተዳደር ክልሎች ቋንቋን መሰረት ያደረጉ አይደሉም። ለምሳሌ ስዊዘርላንድ 4 የተለያዩ ቋንቋዎች ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ እና ሮማንስ የሚነገርባት አገር ስትሆን ካንቶን ተብለው በሚጠሩ 26 የፌዴራል የክልል ግዛቶች ውስጥ ተበትነው ይገኛሉ። በስዊዘርላንድ የተለያዩ ቋንቋ ተናጋሪዎች በራሳቸው ቋንቋ የመናገር ባህላቸውን የማዳበር ራሳቸውን በራሳቸው የማስተዳደር መብት ቢኖራቸውም በአንድ የአስተዳደር ክልል ውስጥ የተወሰኑ አይደሉም። በርካታ ብሔረሰቦችን አስተናግዳ የያዘችው ህንድም ያሏት ፌዴራል ክልሎች የተከለሉት ቋንቋን ወይም ብሔርና ብሔረሰብን መሰረት አድርገው አይደለም። በህንድ ለምሳሌ ከ780 የተለያዩ ቋንቋዎች የሚነገሩ ብሔርና ብሔረሰቦች ያሉ ሲሆን አገሪቷ በ29 የፌዴራል አስተዳደሮችና 7 በሚሆኑ የአንድነት ግዛቶች ተከፋፍላለች። አከፋፈሉ ቋንቋን መሰረት ያደረገ ሳይሆን አካባቢና ኢኮኖሚያዊ ሁኔታዎችን መሰረት በማድረግ የተዋቀረ ነው። ስለሆነም ብዙ አገሮች የፌዴራል አስተዳደር አካባቢዎች የተከለሉትን ቋንቋን ወይም ብሔር ብሔረሰብን መሰረት በማድረግ አይደለም። በቋንቋ ላይ የተመሰረተ የክልል አስተዳደር በማዕከል ስልጣን የያዘው አምባገነን ኃይል እስከሆነ ድረስ የብሔርና ብሔረሰብ መብትን በተሟላ መልኩ የማያስጠብቅ ከመሆኑም በላይ ለህዝቦች አንድነትና ከሀገር ሉዓላዊነት አንጻር ጉዳቶች እንዳሉት መረዳት ያስፈልጋል። በመጀመሪያ ደረጃ በአንድ ክልል ነዋሪ የሆኑ ሌላ ቋንቋ ተናጋሪዎችን እንደ ባዕድ ማየት ይመጣል፣ ጠራርጎ ለማስወጣትም እንቅስቃሴ ይደረጋል። ሁለተኛ፣ በቅድሚያ ለክልሌ ለብሔረሰቤ የሚለው ስነ ልቦና ስር ሲሰጥ ለሌሎች ክልሎች የማሰብና ወገንተኛ የመሆን ስሜትን ያጫጫል። እዚህም ምሳሌ ሊሆን የሚችለው በቅርቡ በአዲስ አበባ ዙሪያ የተወሰኑ ክልሎችን ወደ አዲስ አበባ ክልል ለመጠቅለል ወያኔ የወሰደውን እቅድ በመቃወም በኩል የተፈጠረው ክስተት ነው። በመጀመሪያ ደረጃ ወያኔ ከህዝብ ይሁንታና ከህግ ውጭ አርሶ አደሮችን የሚያፈናቅለውንና የሚያደህየውን እንዲሁም ለወያኔ ባለስልጣናት ኪስ ማደለቢያ ሊሆን የታቀደውን ፖሊሲ መቃወም የማንኛውም ኢትዮጵያዊ ግዴታ ነው። ከፍተኛ ተቃውሞ አካሂዶ ድርጊቱን ማስቆም የሁሉም ኢትዮጵያዊ ኃላፊነት ነው። ዓላማው ግን ለምን አርሶ አደሮች ይፈናቀላሉ? ለምን አለህግና አለስምምነት መሬታቸው ይቀማል የሚል መሆን አለበት እንጂ መሬት ከኦሮሚያ ክልል ወደ አዲስ አበባ በመጠቃለሉ መሆን የለበትም። አዲስ አበባም ሆነ የኦሮሚያ ክልል የኢትዮጵያ ንብረቶች ናቸውና። ኦሮሚያ ክልል የተነሳው ተቃውሞ ለምን መሬት ከኦሮሚያ ክልል ይወሰዳል የሚል ብቻ በመሆኑ ተቃውሞ በሌሎች ብሔርና ብሔረሰቦች አልታጀበም። መሰረቱ ብሔራዊ ስሜትነትን ቀስቅሶ ጉዳዩ ሁሉም በባለቤትነት ወስዶ ተቃውሞ ማድረግ ሲገባ ይህ ሳይሆን ቀርቷል። ይህ ክፍተት የክልል ስሜት የፈጠረው ነው። ሶስተኛ፣ የቋንቋ ክልል በብሔርና ብሔረሰብ መካከል የማያቋርጥ ጥላቻንና ልዩነትን ያስፋፋል። ዜጎች ለመብታቸው በአንድ ላይ እንዳይታገሉ ጋሬጣ ይፈጥራል። የመገንጠል ስሜትን ያጠናክራል። ለመገንጠልም ምቹ ሁኔታን ይፈጥራል። ወያኔ በፈጠረው ግን የክልል ስለልቦናዊ ጉዞ መጓዙን ከቀጠል የብሔር ብሔረሰብ መብት ሊጠበቅም ሆነ ሁላችንም የምንፈልገውና የምንታገልለት ዴሞክራሲያዊና ሰብአዊ መብታችን ሊከበርልንና እውን ሊሆን አይችልም። ወያኔ የክፍፍል ፖሊሲውን እያጠናከረ በአምባገነንነት መግዛቱን ይቀጥላል። እኛም እንደታፈንን እንኖራለን። ደጋግሞ እንደተነገረው ወያኔ የቋንቋ ክልሎችን አዋቅሮ ተግባራዊ እያደረገው ህዝብን በመከፋፈልና በማዳከም በስልጣን ላይ ሊቆይ የሚችልበትን ጊዜ አስተማማኝ ለማድረግ ነው። ይህን የሚያደርገው በአስተዳደራዊ ወይም ፖለቲካዊ ሴራ ብቻ አይደለም። ጽንፈኛ አመለካከት ያላቸውን በቀጥታም ሆነ በተዘዋዋሪ መንገድ በመደገፍና በማንቀሳቀስ ጭምር ነው። ጽንፈኛ አመለካከት ያላቸው ክፍሎች ያለፈ ክስተትን በማስታወስ በብሔር ብሔረሰብ መካከል የበቀል እርምጃ እንዲወሰድ ይቀሰቅሳሉ። ጥላቻን በማስፋፋት ህዝብ ወደ አንድነት እንዳይመጣ ይጥራሉ። በአንድ ጽንፍ ምኒልክ ኦሮሞን ጨፍጭፏል፣ ስለሆነም አማራን ማጥፋት አለብን የሚለውና በሌላ ጽንፍ የኦሮሞ ህዝብ ወደ መጣበት ወደ ማደጋስካር ጠርገን እናስወጣለን ወዘተ የሚሉት የጥላቻና የክፍፍል ቅስቀሳዎች በጠባብና ጽንፈኛ ብሔረተኞች የሚተጋቡ ሲሆኑ ቤንዚን ተርከፍክፎባቸው እንዲቀጣጠሉ የሚደረጉት በወያኔ ነው። ይህን መገንዘብና ጽንፈኞችን ሁሉ መታገል ያን የአገር አድን ትግሉ ዋና አካል ነው። ቋንቋን መሰረት ያደረገው የክልል ፌዴሬሽን የብሔር ብሔረሰብ መብትን በተሟላ መልኩ ማስጠበቅና አለማስጠበቁ አከራካሪ ቢሆንም ሁሉም ብሔር ብሔረሰብ ዜጎች በግለሰብ ደረጃ ሰብአዊና ዴሞክራሲያዊ መብታቸው በአምባገነኑ ጨካኝ ቡድን የታፈነ መሆኑ ግን አለ የሚባል አይደለም። ሁሉም ወያኔ አምባገነን አገዛዝ እየማቀቁ እየተረገጡ ይገኛሉ። ነፃነታቸውን ያጡት መብታቸውን የተገፈፉት ሁሉም ናቸው። ሁሉም በአንድ ላይ እስካልተነሱ ድረስ ደግሞ በአምባገነን ስር መማቀቁ ይቀጥላል። መገንጠልን እንደ ብቸኛ አማራጭ በመውሰድ ትግል እናካሄዳለን የሚሉ ጽንፈኛ ብሔረተኞች የሚያካሂዱት እንቅስቃሴ በአገርና በወገን ላይ የሚቀፈቀፈው ችግር ከባድ መሆኑን መረዳት አለባቸው። መገንጠል ለብሔር ብሔረሰብ ጥያቄ በራሱ መፍትሄ ሊሆን እንደማይችልና ለሕዝቡም ሰላምና ዴሞክራሲ እንደማያስገኝ ሩቅ ሳንሄድ ከኤርትራ ሁኔታ መረዳት የሚቻል ይመስለናል። ለመገንጠል የሚንቀሳቀሰው ክልል በውስጡ የተለያዩ ቋንቋ ተናጋሪ የሆኑ ዜጎችን እስከያዘ ድረስና በረጅም ጊዜ እርስ በርስ ግንኙነት እርስ በርሱ የተዛመደውና የተጋመደው ሕዝብ በአካባቢው ነዋሪ እስከሆነ ድረስ መገንጠል ያልተቋረጠ ግጭትንና ጦርነትን ሊያስከትል እንደሚችል ከወዲሁ መገመት ያስፈልጋል። መፍትሄው ምንድን ነው የሚለው ተገቢ ጥያቄ ነው። ይህን ከመመለስ በፊት የወደፊቱን ሁኔታ በመላምትም ቢሆን መዳሰሱ ለሚኖረን ግንዛቤና መውሰድ ለሚኖርብን እርምጃ ጠቀሜታ ይኖረዋል። ምን ሊከሰት ይችላል የሚለው በትክክል መናገር ቢያስቸግርም ከሁለት ሁኔታዎች አንደኛው ሊፈጠር እንደሚችል መገመት ይቻላል። ወያኔ ውስጣዊ አንድነቱን ጠብቆ የወታደራዊውንና የፖለቲካዊ በላይነቱን ይዞ የክፍፍል ሴራውን ተግባራዊ አድርጎ መቀጠል ከቻለ ለረጅም ጊዜ የኢትዮጵያን ሕዝብ መብት ረግጦ ስልጣኑን ጨብጦ ይቀጥላል። በተበታተነ የሕዝብ ክፍፍል ወይም በውስጣዊ ችግር ምክንያት ስልጣኑ ከተንኮታኮተ የኢትዮጵያ ሕልውናና አንድነት ከአደጋ ነፃ ሊሆን ይችላል ብሎ መገመትም ይከብዳል። መፍትሄው የሚገኘው በሁሉም ወገን የሚገኙ ጽንፈኛ አመለካከቶችን አስወግዶ በአብይ ጉዳዮች ላይ ተስማምቶ በጋራ መንቀሳቀስ ይቻል ነው። ለሁሉም ብሔረሰቦች እንዲሁም ለአገሪቷ ሰላም፣ ዴሞክራሲና ፍትህ የሚገኝበትን ሁኔታ መሻት፣ ሁሉም አገሬ ወገኔ የሚለውን አመለካከት በልቦናው አስርጾ እጅ ለእጅ ተያይዞ የሚነሳበትን መንገድ መፍጠር ነው። ኢትዮጵያ ውስጥ ብሔርና ብሔረሰብ የለም፣ የሚጠየቀው የመብት ማስከበር ጥያቄ አግባብነት የለውም፣ ወይም መብትን መጠየቅ ጸረ ኢትዮጵያዊነት ነው፣ ጸረ አንድነት ነው ብሎ ብሔርና ብሔረሰቦች ላይ መዝመት የወቅቱን የኢትዮጵያን ሁኔታ ያላገናዘበ ከመሆኑ ባሻገር ለኢትዮጵያ ሕዝብ አንድነትና ለአገሪቷ ሉዓላዊነት አደጋን የሚጋብዝ ነው። ይህንን ጽንፈኛ አመለካከት የሚገቡ ወገኖች በብርቱ እንዲያስቡበትና አመለካከታቸውን እንዲቀይሩ አበክሮ መታገልና መስራት ያስፈልጋል። ራስ ቋንቋ ለመናገር የራስ ባህል እንዲከበር መጠየቅ፣ ራስን በራስ ለማስተዳደር መንቀሳቀስ የሚነቀፉ ወይም የሚፈሩ መሆን የለባቸው። እነዚህ ጥያቄዎች በትክክል በስራ ከዋሉ ብሔርና ብሔረሰቦች መካከል ያለው የእኩልነት ስሜት የሚረጋገጥበት ብሔርና ብሔረሰቦችን ይበልጥ የሚያዛምድበትና የሚያያይዝበት ሁኔታ ይፈጥራል። አገራዊ ስሜት በሁሉም ላይ እንዲሰርጽ ያደርጋል። የብሔራዊ ቋንቋ ጥያቄም ልዩነት የሚፈጥር መሆን የለበትም። በህዝብ ስምምነት መሰረት መሆን አለበት እንጂ በአንድ አገር ሁለት ወይም ከዚህ በላይ ብሔራዊ ቋንቋዎች ሊኖሩ ይችላሉ። ዋናው ነገር የብዙሃኑ መገናኛ ለመሆን ብቃት ማግኘቱና ብዙሃኑ የሚፈቅዱት መሆኑ ላይ ነው። አማርኛ ብሔራዊ ቋንቋ በመሆኑ አማራው ሌላውን ሊጨቁን ይችላል ወይም በሌላው ላይ የበላይነት አለው የሚለው አመለካከት ጊዜ ያለፈበትና ተጨባጭ ሁኔታውን የማያገናዝብ ነው። ብሔራዊ ቋንቋ ህዝብን እርስ በርስ የሚያገናኝ የመግባቢያ ቋንቋ ነው። እንግሊዝኛ በታሪክ አጋጣሚ በተለያዩ ወቅቶች በተለያዩ አገሮች በመስፋፋቱ ዛሬ አብዛኛውን የዓለም ክፍል የሚያገናኝ ዓለም አቀፍ ቋንቋ ሆኗል። አማርኛም ብሔራዊ ቋንቋ ሊሆን የቻለው በታሪክ አጋጣሚ ነው። ባኑ በአሁኑ ወቅት አማርኛ ብሔራዊ ቋንቋ የሆነው በአማሮች ብቻ ሳይሆን በብዙዎች ብሔር ብሔረሰብ አባላት ተደግፎ ነው። ከብሔራዊ ቋንቋነት አልፎም በአካባቢው ህዝብ ፍላጎት ስምምነትና ውሳኔም የተወሰኑ ክልሎች ዋና የክልል ቋንቋ ሆኖ በማገልገል ላይ ይገኛል። ነገ ኦሮምኛ ወይም ሌላ ቋንቋ ተጨማሪ ብሔራዊ ቋንቋ እንዲሆን ሐሳብ አቅርቦ የብዙሃኑ ኢትዮጵያውያን ህዝብ ፍላጎትና ውሳኔ የሚያገኝ ከሆነ ይህ ጉዳይ ክርክር ሊያስነሳም ሆነ የልዩነት ነጥብ ሊሆን አይገባም። ሁለትም ሶስትም ብሔራዊ ቋንቋዎች በአንድ አገር ውስጥ መነገር ይችላሉ። በሌላ ውስጥም ተመገንጠልን እንደ መፍትሄ የሚያቀነቅኑ እንዲሁም ክልልን ወይም ብሔር ብሔረሰብን ከሀገርና ከወገን የሚያስቀድሙ ብሔር ብሔረሰብን ከሀገር ነጥለው የሚያዩ ጽንፈኞች የያዙት አመለካከት አደገኛ መሆኑን ተረድተው አመለካከታቸውን እንዲያስተካክሉ መገፋፋትና መታገል ያስፈልጋል። የሚያቀነቅኑት ሐሳብ ተግባራዊ ቢሆን እንኳ ከፍተኛ ቀውስንና የረጅም ዓመታት ደም መፋሰስ ሊያስከትል እንደሚችል ሳይሰለቹ ማስገንዘብ ያስፈልጋል። የአንድ ብሔር ብሔረሰብ አባልነትን ከኢትዮጵያዊነት ነጥሎ የማየትን አመለካከት ለማረምና ለማስተካከል ትግል ማካሄድ ያስፈልጋል። የአገር ዜግነት ማለትም ኢትዮጵያዊነትና የብሔር ብሔረሰብ አባልነት የሚነጣጠሉ አይደሉም። አንደኛውን አስቀድመን ሌላኛውን የምናስከትልበት ሁኔታም የለም። ሁለቱም የአካሎቻችን ክፍሎች ናቸው፣ ልንነጥላቸው አንችልም። በኢትዮጵያ ህዝብ ላይ ከፍተኛ በደል ወንጀል እየፈጸመ ያለውን አስከፊውን የወያኔ አገዛዝ ለአንዴም ለሁሌም አሽቀንጥሮ ለመጣልና ሁላችንም መብታችን የሚከበርበት እኩልነታችን የሚረጋገጥበት ፍላጎታችን የሚሟላበትና አገራችንና ህዝባችን በእድገትና በብልጽግና ጎዳና የሚራመዱበትን ስርዓት ለመፍጠር ጽንፈኝነትን አስወግደን እጅ ለእጅ ተያይዘን ትግላችንን እንቀጥል የሚለው ወቅታዊው የኢህአፓ መልእክትና ጥሪ ነው። ይህን ተግባራዊ ለማድረግ ሁላችንም የድርሻችንን እናድርግ። የኢትዮጵያ ህዝብ በትግሉ መብቱን ይቀዳጃል፣ አንድነቱን ያስከብራል።
ለኛ ሲሉ ሞቱ። ለኛ ሞት አስበው እርሶ ባይሞቱማ ሰይጣን ፍሬ አፍርቶ በሽታው እንደለማ የራዩን ምስጢር በፍጹም ሳይገባን ሸተን ጠፍተን ነበር ተጥሰን እንደጣን በመድረ ዲያብሎስ ሴቴ ወንዴ ሰይጣን። ለኛ ሞት አስበው ባይሞቱ ለኛ ከቤቶ ጸሎቱ ውስጥ መጥቶ ንሃ መጋኛ ብርሃኑን ሳናይ ብሩን ደከለ አመዱነን ነበር በቁመና ነደን። ለኛማ ሞቱልን ባይሞቱማ ኖሮ ስንት ልጅ ሰይጣን አንገታ ጠርቅሮ ደም የጠጣው ሁላ ኃይሉን አጠናክሮ በነጣጥሎን ነበር እንዳው ዳመት ዶሮ አራ ለኛ ሲሉ ሞቱ እርሶ ፈጠም ብለው ለኛ ባይሞቱልን ወዳሴና አዳሴ ከቅዳሴው ጋራ እየተምታቱብን እንኖር ነበር ዶክተሩ ሳናው ድፍን እንዳለብን ሞተውልን እርሶ ጫማውን ተጫምቶ ትቶ ሄዱትም ሙሉ ልብሶን ለብሶ ብሎብን ነው እንጂ በኃይለ ማርያም ስም ለኃይለ ሰይጣን ነግሶ ጫንቃችን ላይ ሆኖ በእኛ እየታረሰ ሰብሉን ከገበያ እየነሰነሰ ዘሩ ፍሬ አፍርቶ በሽታው በለማ ለእኛ ሞት አሰበው ባይሞቱልንማ አይ የሰይጣን ነገር የፍቅር ባላንጣ ኃይሉን አጠናክሮ በአበባ አሳጅቦ ከገበያ ወጣ ባይሞቱልንማ አገር ብሎ ለማ ለማም ብሎ አገር ዘርበትኖ ማፍራት አይገባንም ነበር ተዋናይ መልምለው ምርጥ ምርጥ ድራማ ጃሃዳዊ አረካት እና ኬልዳማ ለኛ ሞት አስቦ ባይጀምሩት ኖሮ ውሻው በግነኝ ባይል አፉ ተጠቅጥቆ በቁሙ ተጠቅጥቆ እጅና እግሩ ታስሮ ማን ያሳይን ነበር ይናቀናብሩ ሰይጣን ፍታት የለው ይቃጠላል እንጂ በክፋት ዋሮ ለኛስ እንኳን ሞቱ ባይሞቱልን ኖሮ ስንቱ በስጋ ወደሙ ለውሸት የቆረበ የንፉቅ ቅባስ ከደን ያንገበገበ ስንቱ ካዲ ባንዳ ቁሞ በርሶ ጥላ አብሮን እየጠጣ አብሮን እየበላ አብሮ እየዘመረ አብሮ እየቀደሰ እየከፋፈለናል እየቀነሰ የምነጣራችንን በተደረመሰ ሞቶልን እንጂ ባይሞቱልን እርሶ በእምነት ተቋማቱ ሰይጣን ብቻ ነክሶ ወይኑን እየተጋን በዲያብሎስ ዋንጫ ሆነን እንቀን ነበር ሰይጣን መፈንጫ ለርሶ ቆመ ሁላ ቀስሮ ማልጣት አገሪቷ እንዳለ ሶዶም አስመስሏት ቄስ ሆኖ ካድሬ ሞቁ ቄስ ሆኖባት አናይም ነበር ይሄ ሁሉ ማለት ለኛ ሲሉ ሞቱ ከርሶ ሬሳ ሳጥን ካጌጠው ባበባ ሶስት ጊዜ ማስፎ ሙሽራው ሲያገባ የመስጠር ችሎታ አስመስሎ መስራት የናከል ዳማ ጃህድ አጋረካት መጭታዬን ነበር ያክተሮቹ በቃቴ ፍልሞቹ ጥራት ወይም አልቲ ምን አይነት ጊዜ ነው ዘመነ ግርምቢጥ ድመቲቷ ዳሪ አሳዳሪ ዋይት ቤተ ክርስቲያኑን ዲያብሎስ ማፍለቂያ መስጊዱን ለተካራም ለጠጪ ለጠላ መጥመቂያ ፍታትን በፎቶ ቅዳሴን በስክስታ ሶላቱን በጥይት በካድሬ ድንፋታ ይቅርበለን አላህ ይቅርበለን ጌታ ዘመነ ግርምቢጥ ወያናዊ በሽታ ለኛ ሲሉ ሞቱ ለኛ ሞት አስበው እርሶ ባይሞቱም ማሰይጣን ፍሬ አፍርቶ በሽታው እንደለማ የራዮን ሚስጥር በፍጹም ሳይገባን ሸተን ጠፍተን ነበር ተጥሰን እንደጣን በመድረ ዳብሎስ ሴቴ ወንዴ ሰይጣን
ኢትዮጵያዊ አገር ነሽ ከድሞ